ኢትዮጵያ ለስደተኞች በራቸውን ክፍት ካደረጉ የአፍሪካ ሀገራት መካከል አንዷ ናት። በዩን እንጂ በየአመቱ ብዙ ስደተኞችም ሀገር ለቀው ከሚጓዙባቸው ሀገራት መካከልም አንዷ ናት። የዚህ የስደት ላይ ጉዞ ታዲያ ስደተኞችን ለተለያየ አደጋ የተጋለጡ ያደርጋቸዋል። ዘንድሮ ለ21ኛ ጊዜ የሚከበረው ዓለም አቀፉ የስደተኞች ቀን ከለላ ለሰብአዊ መብት ነው። ከለላ ሰብአዊ መብት ያስፈልጋቸዋል ስደተኞች በማለት ስደተኞች በየደረሱበት ሁሉ ከለላ እንዲያገኙ በማሰብ ተከብሯል። እኛም በዚህ ዙሪያ ሰፋ ያለ ውይይት ለማድረግ ምሽቱን አቀደን ወደ እናንተ መተናል። እለቱ ሰኞ ሰኔ 13 2014 ዓ.ም መሰናዶ ደግሞ ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ እለታዊ የጋቢና ቤ መሰናዶ ነው። ሰላም ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? መሰናዶ የመራው ኤደን ገረመው ከአቀናባሪያችን ንጉሱ ታምሬ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ዲጂታልና ዌብ ባለሙያዎች ጋር በመሆን አብራችሁን እንድንዘልቅ ይሆናል። ውይይቱን እንጀምራለን። ሰላም ጤና ይስጥልን። ከኛ ጋር እንድትቆዩ በአክብሮት እንጋብዛለን። ዓለም አቀፉ የስደተኞች ቀን እንደ አውሮፓውያን አቆጣጠር በ2001 ዓ.ም በዓለም ዙሪያ በተለያዩ ምክንያቶች መኖሪያ ቀያቸውን ለቀው የሚሰደዱ ግለሰቦችን ለማሰብና ድጋፍ ለማድረግ በሚል በተባበሩት መንግስታት አማካኝነት መከበር ጀምሯል። ኮንሰርን ዩኤስኤ የተሰኘ ተቋም የሰራው ጥናት እንደሚያሳየው ታዲያ በዓለም ዙሪያ በአሁን ሰዓት 26.6 ሚሊዮን የሚሆኑ ስደተኞች ይገኛሉ። ወደ ኢትዮጵያ ስንመጣም እጅግ ብዙ ወጣቶች በስራ አጥነት ከቅርብ ጊዜ ወዲህ ደግሞ በጦርነትና በረሃብም ጭምር ከሀገር እየወጡ ይገኛሉ። ብዙዎቹ ያላቸውን ጥሪት አንጠፍጥፈው ነው ይህንን ጉዞ የሚጀምሩት። ከተጓዙ በኋላ ታዲያ በሀገራቸው ከነበረው በከፋ ሁኔታ ሲዘፈቁ፣ ሲታሰሩ፣ ለረሃብ፣ ለእርዛት እንዲሁም ደግሞ ላስገድዶ መደፈርና ለተለያዩ አይነት አካላዊ ጥቃቶች ሲጋለጡ ይታያል። ዛሬም እለቱን ታሳቢ በማድረግ በዚህ ዙሪያ ውይይት የሚያደርጉ ሁለት እንግዶችን ነው የጋበዝነው። የመጀመሪያው እንግዳይ ወጣት ኑሩ አደም ይሰኛል። በቅርቡ በዓለም አቀፉ የሰራተኞች ተቋም አይሎ አማካኝነት ወደ ሀገር ተመልሶ ስራ ጀምሯል። ኑሩ ሰላም ጤና ይስጥልኝ፣ እንደምን አመሸ?
አብሮሽልን እንኳን ደህና አብሮ አደረ እንኳን አብራመሽ ነው ይባላል።
እሺ እሺ፣ ኑሩ እንኳን ደህና መጣ። ትንሽ ድምጽ ራቅ ያለ ይመስላል። ሁለተኛ እንግዳይን አስተዋውቃለሁ። ሁለተኛ እንግዳይ ደግሞ አቶ ነብዩ ሲራክ ናቸው። አቶ ነብዩ የመገናኛ ብዙሃን ባለሙያ እንዲሁም ደግሞ በስደተኞች ጉዳይ ላይ ትኩረት ሰጥተው የሚንቀሳቀሱ ናቸው። አቶ ነብዩ ሰላም ጤና ይስጥልኝ፣ እንኳን ወደ ጋቢና ቤ በሰላም መጣ። እሺ ተወያዮቼን አመሰግናለሁ። ኑሩ ካንተ ነው የምጀምረው። እንግዲህ አንተ ለቅርብ ጊዜ ነው ከስደት የተመለስከው። ውይይታችንን አጠራጠረ ሰብሰብ እያደረግን ነው የምንሄደው። ምላሾቻችሁን አጠር አድርጉልኝ ከሆኑ አሳስባለሁ። የስደት ቆይታህ ምን ይመስል ነበረ? አጠር አድርገህ ንገረኝ።
ያው የስደት ቆይታ ከመነሻ ጀምሮ ምዞሮ ባይዘው መነሻችን ያው የተሻለ ህይወት ለመኖር ነው። መነሻችን መድረሻችንም እንደዚህ ነው፣ የተሻለ ህይወት ለማግኘት ነው። እንደገና ደግሞ ያለው ስቃይ ያው ከባድ ነው። ብቻ እስኪ በደላላ ነው ምትሄጂ፣ 5-6 ሰዓት ደላላ ነው የሚያጋጥምሽ። በዛ ላይ ደግሞ ረሃብ አለ፣ ውሃ ጥም አለ፣ በዛ ላይ የእግር ጉዞ አለ፣ የመኪናም ጉዞ አጋጣሚ አለ፣ በዛ ላይ ደግሞ የጨለማም በቃ ባይ ዘ ወይ ትንሽ ያስተቃይ ነበር።
ኑሩ አለ። እሺ ቀጥል፣ ሀሳቤ የተቋረጠ ይመስላል።
እየቀጠልኩ ነው ብዬ ነው። አቤት። እናም ያው እንግዲህ የስደት ነገር ከጥታ የተነሳ ከኢትዮጵያ ነው ስንነሳ ደግሞ እያንዳንድ የመንገድ ርዝማኔ እና እያንዳንዱ ቢያንስ እስከ ጅቡቲ በስምንት ቀን ውስጥ ነው የሚሄደው። ይህን ስምንት ቀን ሁሉ በቃ ውሃ ጥም፣ ረሃብ፣ ስቃይ አለ። መንገድ ላይ የሚያግቱን አሉ። ባይዘወይ እንደገናም በእግር ጉዞ የሚጓዛቸው አሉ። እንደገናም ደግሞ ያለው ነገር ብቻ የባህርም ጉዞ አለ። ያው ቀይ ባህርም ማለት ነው ከጅቡቲ ያለች። እኔ ግን ባይዘወይ ቀይ ባህር እንደደረስ ተመልሼ ነው ወደ ድርጅቱ ገብቼ ለዚህ ድርጅትና ወደ ኢትዮጵያ በሰላም ተመልሼ መልካም ስራ እና የተሻለ በሚል ስራ እንድከፍት ያደረጉኝ ያው ፈጣሪ ይመስገን ጨርሻለሁ።
ኑሩ በጣም ነው ማመሰግነው ለምላሽ። እንግዲህ አቶ ነብዩ ወደ አንተ ልምጣ። ስራ አጥነትና ወጣት ስራ አጥነት ኑሩን ለስደት ዳርጎት ነበረ። መንገድ ጀምሮ ከመንገድ ላይ ነው የተመለሰው። ግን ያው ብዙ ነገሮች ጥናት ተደርጓል በዚህ ጉዳይ። አንተም ደግሞ በዚህ ላይ የምትሰራ ሰው እንደመሆነ ወጣቶችን ለስደት የሚያደርጓቸው ነገሮች ምንድን ናቸው ስላለው ካለፈ መስሎ ለመናገር
አመሰግናለሁ። እኔ ከስደት የተመለስኩ ወደ 2 አመት አካባቢ ሆነኛል። 26 አመት የሰራሁት በመረጃ አቀባይነት ለዶቼ ቬለ በጀርመን ሬዲዮ ከሳውዲ አረቢያ ስለስደተኛ ብዙ ዘገባዎች ሰርቻለሁ። ከሳውዲ አረቢያ በተሰራበት ኩባንያ አማካኝነት ተላይ ቦታ እንቀሳቀስ ነበር። ስደተኞችን አገኘ ነበርና ብዙ ጊዜ የምጠይቃቸው ለምንድን ነው በዚህ ስቃይ ነው ያልፋችሁ ስደትን የመረጣችሁ ስላቸው፣ በተለያየ ጊዜ በ26 አመት ውስጥ የመጀመሪያ 10 አመታት የነበረው ስደት አይነት ስለየ ነው፣ በሁለተኛ 10 አመታት እንደገና በቅርብ ይደም ያለው የተለያየ ነው። ባጭሩ ለማለት ምንድነው መጀመሪያ በሀጅና ዑምራ ይሰደዱ የነበሩ ሰዎች የተሻለ ኑሮ ለመኖር ነው። የድህነቱ የኑሮ ውድነቱ ያን ያህል አይገፋቸው፣ የተሻለ ኑሮ ብለው ነው። ባለፉት 10 አመታት ወዲህ ግን ያለው በኑሮ ውድነት ተምረው ስራ ባለማግኘታቸው፣ እንዲሁም በገበሬ አካባቢ ያሉ ብዙዎቹ የእርሻ መሬቱ የማዳበሪያው ክፍያና የተለያየ መንገድ በኑሮ ላይ ፈተና ስለሚገጥማቸው እንደሚሰደዱ ብዙዎቹ የሚነግሩን የተረዳሁትም ያምኑ ነው። በአሁኑ ሰዓት ደግሞ በጣም ባለፉት 5 አመታት ደግሞ እንደምታየው በሀገር ውስጥ ያለው የሰላም ሁኔታ በፖለቲካ አካባቢ ያለው ያለመረጋጋት ስጋቱ ከስራ አጥነቱና በጣም እየናረ ከሄደ ውድነቱ አንጻር አንድም ብቻ አይደለም ደጋግመው ያንን መከራ ይተው ሞቱን ተጋፍተው በረሃውን ቆርጠው ባህር ተሻግረው በስቃይ በጸላፊ በደላላ ብዙ ስቃይና መከራ ይተው አካላቸው ሁሉ የጎደሉ ጎርሉ ከስደት ከተመለሱ በኋላ እንዴት የሚያደርጋቸው የኑሮ ውድነት የአገር ቤት ያለው ስጋትና አለመረጋጋት እንደሆነ ነው የማውቀው። ብቻ ለስደቱ ከቤተሰብ ኑሮ ጀመረች እስከ ሀገር ፖለቲካና የኑሮ ውድነት መልከ ብዙ ፈርጀ ብዙ የሆነ ምክንያቶች አሉት።
እውነት ነው። እሺ፣ በጣም ነው የማመሰግነው። ኑሩ ወደ አንተ ልመለስ። እንግዲህ እንደሰማው ነብዩም እንዳለው ስደተኞች ደጋግመው ይሄዳሉ። አንተ ከነበርክበት አካባቢም ደጋግመው የሚሄዱ ወጣቶች እንዳሉ ይታወቃል። እና ወጣቶች ለምንድን ነው ደጋግመው እንዲሄዱ የሚያደርጋቸው ነገር ምንድን ነው ብለህ ታስባለህ?
እንደኔ ሀሳብ ባይዞር አንድ ያው የሀገሪቱ ጉዳይ ሀገሪቱ እና ደግሞ ያለበት አካባቢ በቃ ለተሻለ ህይወት ባይዞር የተሻለ እንጂ ከሀገሩ የሚወጣ የለም። አንድ ወሳኝ ነገር የተሻለ ህይወት ለማግኘት ነው እና ከቤተሰብ ራቅ ማለት የራስን ችሎ ለመኖር ቤተሰብ አስተዳደግ አለ። ያን አስተዳደግ ወደኋላ ትቶ እንደገናም ደግሞ የማያዋጣ ስለሆነ በቃ የተሻለ ህይወት ለመምራት ብለሽ ራስሽን ስታስቢ ምን ይታያል? ስደት ነው። ምንም አማራጭ ተምረሽ ዩኒቨርሲቲ ዘሽ ምንም ትሬ የለም። በቃ ምንም በቃ እዚህ ሀገር ላይ ያው ታርታላችሁ አንዳንድ ኢንፎርሜሽን ይኖራችኋል ያለው በቃ ዳይሬክት ምንም አማራጭ ፊልድ ብለንም ነው ስደት ብቻ ነው ያለው ነገር እንደኔ ይሄ ነው ወሳኙ ነገር።
እሺ፣ በጣም ነው የማመሰግነው። እኛም እንግዲህ ሁለት የስልክ ደወያዎችን አግኝተን ነበረ። እዚህ ላይ ውይይታችንን ገታ እናደርግና እነዚህ ከስደት በቅርብ ጊዜ ከስደት የተመለሱ ሁለት ደወያዎችን አስተያየታቸውን ሰምተን እንመለሳለን።
እኔ ስሜ መሐመድ ጀማል እባላለሁ። የተመለስኩ ከሳውዲ አረቢያ ከሪያድ አልኸርጅ እስር ቤት በሚባል ቦታ ነው። አመት ከአራት ወር ተፈርዶ አሁን በቅርብ አንድ 20 ቀን ዛሬ በእውነት ያኛ ያሳለፍነው ነገር በአገሬ በመግባት እንዴት ተወለድኩ ነው በጣም የምቆጥረው። በጣም ደስተኛ ነኝ። አልሐምዱሊላህ። ያኔ በጣም በመጥፎ ነገር ላይ ነበር የነበርነው። ስደት ለማንም አይጠቅምም እንዳሰብነውም አልሆነልንም። አገር እንገባለን ሳይሆን እኔ ለራሴ እሞታለሁ የሚል ነው እንጂ አገር እገባለሁ የሚለው ተስፋ የለኝም ነበር። ምክንያቱም እዛ ከምታየው አንጻር በእስር ቤት ያለው ችግር በ200 ሰው በላይ በትንሽ ክላስ ውስጥ ታስረን ተነባብረን ነው የምንተኛ። የምግብ ችግር አለ፣ የሕክምና ችግር አታገኝም። በዚህ ከዚህ አንጻር እኛ ጌታዬን በጣም እያመሰገንቻለሁ። ሀገሬ በመግባት በጣም ደስ ብሎኛል። እዚህ ምክንያቱን ማስተላለፍ የምንፈልገው እዛ የቀሩ ወንድሞች አሉ። የኢትዮጵያ መንግስት ወይም የኢትዮጵያ ቆንስላ ጽህፈት ቤት ሪያድ ያለው በተለይ አልኸርጅ ትርቤት ላይ የሚገኝ እኔ አመት ከአራት ወር ይሻለሁ። እዛ የኛ ጓደኞች ሁለት አመት የቀራቸው ሰዎች አሉ አገር ያልገቡ። እኔ ለነሱ ነው ጥሪ ማቅረብ የምፈልገው ማለት ነው፣ አገራቸው እንዲገቡ። ምክንያቱም ኤምባሲዎች ሆነ የሳውዲ ፖሊሶች የጸጥታ አካሎች የሪያድ ቆንስላ እንዲሰማ ያደርጋሉ።
የመጀመሪያው ደዋያችን እንግዲህ አስተያየታቸውን ሰጥተዋል። በዛ ያለው እስር ሁኔታ ምን ያህል የከፋ እንደሆነ ነው ወጣት መሐመድ የገለጸልን። ወጣት መሐመድ ለረዘም ያለ ጊዜ በእስር ላይ ቆየ ነው። አሁን ቅርብ ጊዜ ነው ወደ ሀገርም የተመለሰው። ሁለተኛ ደዋይ አለን፣ ደውለን አስተያየት የወሰድ ነው። እሱን ሰምተን እንመለስ።
ስሚ ሀቢብ በሽር አደም የሚባለው የመጣሁት ሜይ 9 ላይ ነው። አንድ ወር አካባቢ ሆነኛል። እዛ እስር ቤት የቆየንበት ከስድስት ወር ምናምን በላይ ነው። በአቄታ ነው መጀመሪያ በመኖሪያ ፍቃድ ነበረ፣ በስራ ቪዛ ነበር ይሄድ ነው። እንደ አጋጣሚ ሆኖ ያው ከስፖንሰራችን ጋር አልተስማማንም ነበረ፣ አይሰጡንም ነበር በጊዜ ደሞዛችንን። የስድስት ወር ምናምን ይዙብን ነበረ፣ አልተስማማንም ነበረ። እንደ አጋጣሚ ወደ 200 ምናምን ነበርን ኢትዮጵያውያን የነበር ነው። ያው የሁላችንም አበላሽ በጣም ከባድ ነበር። ሲጀመር አንድ ክፍል እስር ቤቱ የሚፈቀደው 64 ሰው ነው፣ እነሱ እስከ 400 ሰው ነው የሚያስቀምጥበት። በዛ ላይ ዞር ብሎ የሚያይሽ ሰው የለም። ዛረ ከባድ ነው እስር ቤት። ለማንም አንመክርም፣ ለጥላት ራሱ አይስት ነው የምንለው። በጣም ከባድ ነበር እስር ቤት የነበረው ነገር፣ ያው የምደመገበ ምናምን በጣም ከባድ ነበር። በወታደሮች ጋር መስማማታች። በዛ ላይ ደግሞ እስር ቤት ውስጥ እርስ በርስ መጣላትም ነበር። የፖለቲካው ላይ ባለፈው ጦርነቱ ጋር ምናምን እዚህ ባለው እርስ በርስ እዛ በየክፍሉ ይደባደብ ነበር። የሞት አይኑ ይጠፋል። በጣም ከባድ ነበር እስር ቤት። በዛ ላይ ደግሞ ቶሎ አትመለሽም። በፊት ጊዜ ቶሎ ነበር፣ 15 ቀን በወር ይመጠል። አሁን ትንሹ አመት ነው እስር ቤት ውስጥ የሚቆየ። ወደዛም የድሚያስብ ለመሞት የፈለገ ካልሆነ በስተቀር አልመክርም። አሁን በዛ ላይ ከባድ ነው። የመን ላይ ያለው የጦርነት ሁኔታ፣ ድንበር ላይ ያለው እኛ እንኳን የድመት አካባቢ 70 ሰው ምናምን ነው በጥይት ድንበር ላይ ተመቶ የሞቱ። በዛ ላይ በህይወት ተርፈሽ መግባት ከቻልሽ ነው እዚያውም የመንት ነው የሚባል በመሄድ የሚያወጡት ክዳንት በጣም ብዙ ነው። እዚሁ ባላቸው መንቀሳቀስ ይሻላል ብዬ ነው ማስበው እንጂ ወደዛ በጣም ከባድ ነው።
የሁለተኛ የሰማነው እንግዲህ ወጣት ሀቢብ ነው። እሱም ልክ እንደ መሐመድ በቅርብ ጊዜ ነው የተመለሰው። የወጣቶቹን ስልክ ቁጥር ያገኘ ነው ከደሴ ማህበራዊ ጉዳይ ጽህፈት ቤት ነው። ሁለቱም ወጣቶች እስር እንዴት የከፋ እንደሆነ አሳስበዋል። መሐመድም ደግሞ የቀሩ እስረኞች ስላሉ ለእነሱ ሊታሰብላቸው ይገባል ብሏል። እንግዶች አሉኝ የስልክ መስመር ላይ። የጋቢና ቬ መሰናዶ ነው ዛሬ እየተከታተላችሁ ያላችሁት። ውይይታችን ዓለም አቀፉን የስደተኞች ቀን ምክንያት በማድረግ ነው እየተካሄደ ያለው። አቶ ነቢዩ ወደ አንተ ልምጣና እንግዲህ ወጣቶቹንም አስተያየት ምን ያህል ከባድ ጊዜ እንዳሳለፉ ተናግረዋል። ኑሩም የራሱን ተሞክሮ ነግሮናል። እና ወጣቶች እንግዲህ ደጋግመው እንዳይሄዱ ምን መደረግ አለበት ትላለህ? በአጠቃላይ እንዳይሄዱም በቅድሚያ
የሚቻልበት መንገድ ያለ አይመስለኝም። ምክንያቱም ስደቱን ለማስቆም አዳጋች የሚሆነው ምንድን ነው? በሀገር ውስጥ ያለው የፖለቲካ ሁኔታ፣ የኑሮ ውድነት እንዲሁም ደግሞ የስራ ተማሪዎች ጨምረው ስራ አያገኙም። የተለያየ ሶፍት ብዙ ችግር ስላለ ስደቱ ማስቆም ሳይሆን ስደቱ መቀነስ የሚቻልባቸው መንገዶች አሉ ይመስለኛል። አሁን በዚህ ውይይት ላይ የተሳተፈው ኑሩም ሆነ መሐመድ አሁን አስተያየት የሰጠችሁት ነገ በመጡበት መንገድ ተመልሰው እንደማይሄዱ ምንም መረጋገጫ የለንም። በቅርቡ ከዛ ሳውዲ አረቢያ በጣም ከፋ መከራ አውጡን ብለው ከፍተኛ ዘመቻ ጩኸን የተመለሱ ልጆች በቅርቡ እንኳን ሄደው ከአራት ቀን በፊት መንገድ ላይ አደጋ ገጥሟቸው ከፍተኛ ቁጥር ያላቸው ወጣቶች እንደሞቱ ሰምተናል። እነዚህ ሰዎች ሶስት ወይም አራት የተመላለሱ ናቸው። በአሁኑ ሰዓት በከፍተኛ አደጋ ላይ ሆነው የመጡት ተመልሶ ስደት የሚሄዱበት ዋና ምክንያት አገር ላይ የተመቻቸ ነገር ስለሌለ ነው። ይህ ማለት ምንድን ነው? በየአካባቢው በየቦታው ለምሳሌ በአዲስ አበባ ብቻ ሳይሆን ምን ሰዎች በስደት የሚመጡባቸው አካባቢዎች በአሁኑ ሰዓት የጦርነት ቀጠና የነበሩ የወደሙ ከተሞች ናቸው። ለምሳሌ ወሎን፣ ትግራይን ብትወስጂ፣ ጎንደርም አካባቢ ብትወስጂ ብዙዎች በጣም በከፍተኛ የሆነ ጉዳት የደረሰባቸው ናቸው። ቤተሰቦቻቸው ተፈናቅለው የሚያገኟቸው አሉ እና ተመልሰው ከእነኛ ቤተሰቦቻቸው አሁንም እዳ ስለሚሆኑ አማራጫቸው ስደት ነው። ስለዚህ አማራጩ ምንድን ነው? እኔ የተፈናቀሉትን ትኩረት ሰጡ ዓለም አቀፍ ማህበረሰቡ እንዲረዳቸው ግፊት ማድረግ፣ በሀገር ቤትም ያለው ሁኔታ እንዲረጋጋ መንግስት ከፍተኛ ጥረት ከማድረግ ጎን ለጎን ከቀበሌ ጀምሮ እስከ ክፍለ ከተማ አስተዳደር በየክፍለ ሀገሩ ያሉ የመንግስት ኃላፊዎች በስደት ተመላሾችን ብቻ ሳይሆን አሁንም ወደ ስደት ሊሄዱ የሚችሉ ልጆች ወደ ስደቱ አይናቸውን የትም ቦታ አማራጭ ስለፈጠሩ ወደ ስደት መሄድ ነው እና ወደ ስደት እንደሄድ የስራ እድል ሊፈጠርላቸው አማራጭ ይመስለኛል። ከዚህ አንጻር የውጭ የኤንጂኦ ለምሳሌ የዓለም አቀፍ የተራድኦ ድርጅቶች ሲመለሱ ከፍተኛ ገንዘብ አድርገው ወጪ ከማድረግ ጎን ለጎን የመጡት ስደተኞች በማቋቋም ደረጃ ከፍተኛ የሆነ ስራ ሊሰሩ ይገባል። መረጃዎችንም በስነስርዓት ወርዶ እስከታች ከቀበሌና እስከ ገጠር ከተሞች መረጃ መድረስ አለበት። ክፍተቱን የስደቱን ክፋት የሚያሳይ የስደቱን መከራ የሚያሳዩ መረጃዎች በአግባቡ ሊለቀቁ ይገባል እና እነኚህ ነገሮች ካልተለቀቁ እንኳን እነሱ አይደለም እንኳን ከዛ ተመልሶ የመጣው ስደተኛ እኔ በሀገሬ በሰላም የተመለስኩ ሰው እዚህ አካባቢ በማየው በአስተዳደር ልስራ ብዬ እንኳን ልስራ ያለ ሰው በአሁኑ ሰዓት ኢትዮጵያ ውስጥ ልስራ ብሎ የተነሳን ሰው የሚደግፍ ቢሮክራሲው ሙስናው አላንቀሳቅሷል እና ስደትን ለማስቆም ከሙስና ከአስተዳደር በደል ጀምሮ አጠቃላይ በስራ ፈጠራው ላይ መንግስት ትኩረት ሰጥቶ ካልሰራ አይደለም እነሱ እኛ የተወሰነ መንቀሳቀሻ ይዘን የመጣን ሰዎች ሌላ አይነት ስደት ባገኝ ተመኘው ነው። ምክንያቱም ያለው ሁኔታ ወደ ስደት ሊገፋ ነው እና መንግስት ከፍተኛ ለዚህ ለመገናኛ ብዙሀን ስጆታ ሳይሆን በትክክል ስደተኛውን ወጣቱ እንዳይሰደድ ወጣቱ ሄዶ መከራ ላይ እንዳይወድቅ በተጨባጭ ስራ መሰራት አለበት ብዬ አምናለሁ።
በጣም ነው የማመሰግነው አቶ ነብዩ፣ ጥሩ አድርገን የገለጽከው። ውይይታችን እንግዲህ እየተጠናቀቀ ነው። ኑሩ፣ ወደ አንተ ልመለስ። ስለ ከስደት ተመልሶ ስለ መቋቋም ተነስቷል። አንተም ደግሞ ድርጅቱ በሰጠህ ድጋፍ ተቋቁመ ትንሽም ቢሆን እየሰራህ በራስህ እየሰራህ እንደምትገኝ እናውቃለን እና ይሄ መልሶ ማቋቋም ነገር ምን ያህል ይጠቅማል? ለወጣቶችስ ምን ትመክራለህ?
ብሩ መርሰት ያው አሪፍ ነው፣ ብቻ ቆንጆ ነው ብዬ ነው የማስበው። እንደገናም ደግሞ መልካም ነው እና እኔ ለወጣቶች የምመክረው ያው ዝሮ ወጣቶች የምመክራቸው ያው ኢኮኖሚ ቢኖራቸው መክራቸው ነው። በዛሬ ላይ ግን ኢኮኖሚ ምክር ብታደርጊ ማንም የሚሰማሽ የለ። ራሱ ደልቶት ነው የኖረው፣ ራሱ አግኝቶ እኔ በምን ልፈት ብሎ ነው። ግን ቢኖራቸው ራሱ ህይወት ራሱ ይመክራቸው ነበር፣ ስደቱ ራሱ ይመክራቸው ነበር። ዛሬ ላይ ግን ሳንረዳቸው ለምክር ያው ብቻ እኔ የሚጠቅመው
አንተ እንግዲህ አይተኸዋል ደርሶ መመለሱን። ስለዚህ አትሄዱ ነው የምትለው?
እኔ ባይዘወይ እኔ ኢትዮጵያ ላይ መኖር ይቻላል። ምክንያቱም እንደውም እንደ እኔ መከላከያ መግባት ይቻላል አለው አንዳንዴ ስደት ከመሄድ። ምክንያቱም አንድ ለሀገር ነው፣ ሁለት ደግሞ በቃ ሀገር ላይ ነው። እዛ ግን በጣም የበለጠ ስቃይ ስላለው ማለት ነው። እንዴ ትንሹ፣ ሴቱ፣ ትልቁ፣ ወንዱ በቃ ማንም ሀገር እንደሌለን በቃ ምግብ በልተን እንደማናቅ አድርገው ነው እዛ ስደት የሚያሳድዱ ማለት ነው። ያ ነገር ስለሆነ እኔም በደንብ በፍጹም ጭራሽ ስደትን አልመክርም፣ እንደውም ስደትን እቃወማለሁ።
እሺ እንግዲህ ተወያዮቼ ከኛ ጋር ስለነበራችሁ ቆይታ በጣም ነው የማመሰግነው። ሰፋ ያለ ጊዜ ኖሮን ሰፋ አድርገን ብንወያይ መልካም ነበር። ውይይታችንን የምናሳርገው የመጨረሻዋ ደዋይ አስተያየት በመስማት ነው። እንግዶቼ ግን ስለነበራችሁ ቆይታ አመሰግናለሁ።
እኛም እናመሰግናለን።
አሁን ሶስተኛ ደዋይ አስተያየት ከስደት ተመላሽ ናት፣ መልእክት አላት። የእሷን አስተያየት ነው የምንሰማው የሚሆነው። እሷን ሰምተን እንመለስ።
እኔ ሀና ሁሴን በሽር ነው መባል። ያው እንግዲህ ለዘጠኝ ወር ከኑር ያለን ሳውዲ እንደምንም ያው በሀገር ላይ ይሻላል። ምንም አለ ምንም በሀገር ላይ ይሻላል። እዛ ኑር ያለውን ብሰራም ያው ያው ገንዘብ ወስደውብኛል፣ 9 ሺህ ብር ወስደውብኛል። በዛ ግን እስር ቤት 5 ሺህ ወስደውብኛል። በዛ ላይ ወርቅ 60 ግራም ወርቅ ተወስደውብኛል ሲይዙኝ ባንቴት የሚለም ነበረ። እና ይህን ሁሉ እናንተ ሀጂ ነቢ ናቸው ይህን ሁሉ እንዴት አገኘሽው እንዴት አመጣሽው ብሎ ጥያቄ ያደረጉብኝ። ሰርቼ ነው ሰራተኛ ነኝ ከጃማ ነኝ ስላቸው ይህን ሁሉ እኛ ጋር መታቸው እኛ የሳውዲ ሸባቦች የሳውዲ ወጣቶች ይህን ያህል የላቸውም፣ እናንተ ይህን ሁሉ ቃ ይህን ሁሉ ከየት ነው የምታመጡት ብሎ ብዙ ነገር ወስደውብኛል። በዛ ላይ ቃል መጣልኝ እስር ቤት ገብ ብሬንም ወርቄንም ወስደው እና እስር ቤት 9 ወር ከርም መጣው ከእስር ቤት እስካሁንም እቃየም አልገባልኝም። እቃ ምንም አላየሁም። ዝም የተቸጋገርኩ ነው ልዬ እና እንደዚህ አይነት ፈተና ሳይቻሉኝ በሳውዲ ላይ ግን በተሳናቸው የኢትዮጵያ ልጅ ግን በሀገራችን ሊጠነክሩኛል። ብዙ ነገር አይተን በሀገራችን ላይ ቢጠነክሩ ደስ ይለኛል። ስደት በኛ ይብቃ።
እንግዲህ እንደሰማችሁት ስደት በእኛ ይብቃ ስትል ነው መልእክቷን ያስተላለፈችው። 9 ዓመት ኖራ ልጆቿን ብቻ ይዛ የተመለሰች ስደተኛ ናት። የራሷን ተሞክሮ ተናግራለች። በእንባ በታጀበ ስሜት ሆና ነው ስደት በእኛ ይብቃ የቻላችሁትን ያህል እዚህ ሞክሩ ስትል ነው መልእክት ያስተላለፈችው። በዓለም አቀፉን የስደተኞች ቀን ታሳቢ በማድረግ በዛሬ ዕለት ያሰናዳ ነው ውይይት እዚህ ላይ ፈጽመናል። ተወያዮቻችን ኑሩ አደም በቅርብ ጊዜ ከስደት ተመላሽ፣ እንዲሁም ደግሞ አቶ ሲራክ ነብዩ የመገናኛ ብዙሀን ባለሙያና በስደተኞች ጉዳዮች ላይ ትኩረት ሰጥቶ የሚንቀሳቀስ ማህበረሰብ አንቂ ናቸው። ስለነበረን ቆይታ እናመሰግናለን። ወደ ተከታዮቹ መሰናዶ እንሻገር። ተከታዩ ዘገባችን ወደ ትግራይ ይወስደናል። አለም ፍስሐዬ በዛ የሚገኝ አንድ ችግረኛዎችን በመርዳት ላይ የሚገኝ ወጣትን ያስተዋውቀናል።
ፍቃድ ኃይሉ ልጅነትን ዶሮ በመሸጥ ጀምሮ አሁን ከ40 በላይ የፈረንጅ ላሞችን በማፍራት የተፈናቀሉና የጤና ችግር ያለባቸውን የህብረተሰብ ክፍሎች እያገዘ እንደሚገኝ ይናገራል። ፍቃድ ኃይሉ 40ዎቹ የእድሜ ክልል ገደማ ይገኛል። ታታርና ለለውጥ የሚተጋ ሰው ነው። የደረጆችን መሸጥ ስራ አቋርጦ ቁርስ ቤት ከፍቶ ስራ ሲጀምር በ2007 ዓመተ ምህረት ደግሞ 2 የፈረንጅ ላሞችን በመግዛት ማራባት እንደጀመረ ይናገራል።
መጀመሪያ ዶሮ ነጋዴ ነበርኩ። ዶሮ ስነግድ ያው ታችኛው ስራ ነው። ከዛ ከዶሮ ነጋዴ ትንሽ ፋታ ግንቼ ወደ ቁርስ ቤት ተሻገርኩ። ቁርስ ትንሽ ቁርስ ቤት ከፈትኩና ከዛ እሱን ስከፍት የወተት ችግር አየሁት። የወተት ችግር ሳይ ወተት እንግዲህ ምን ላርግ ብዬ እናቴ 2000 ዓመተ ምህረት የሆነች ትንሽ የቦታ ገዛች። ከዛ እሷን ስትገዛ እኔ እሷን ቤት ክራይ ስለነበርኩ ከዛ ወጥቼ ወደ እሷ ገባው። ይሄን ስገባ የግድ ከብቶች ማርባት እንዳለብኝ ወተት የራሴ መሆን እንዳለበት አመንኩ። ከዛ የወተት ከብቶች 2 ትናንሾች ገዛው። እነሱም ቻሌንጅ ሆነ። እነሱ እስከሚያድጉ ወተት ስለማላገኝ እነሱን ሽጬ 2 ተላልቆች ገዛ። የፈረንጅ ከብቶች ናቸው። ተላልቆች የፈረንጅ ከብት ገዛ፣ ሆላንድ የሚሉት። አሁን እነዛ ሆላንድ የፈረንጅ ከብት ስገዛ አንዲቷ በ2ኛው ወር 1 ጥጃ ወለደች፣ ሴት ወለደች። ያቺኛዋም ሴት ወለደች። ከዛ 4 ሆኑ። 4 ሲሆኑ ያው እነሱን እያሳደግኩ ወደዚህ 45 ከብቶች ተሻገሩ። 45 ከብቶች ሲሻገሩ 5ቱ ያው በአንዳንድ ጉዳቶች ተጎድተዋል። አሁን እነሱ ሲጎዱ ያው እነሱ ተጎድተዋል ብለንም አላቋረጥንም፣ እየሰራን ነው። የገዛኋቸው በ2007 ዓመተ ምህረት ነው።
ፍቃዱ ከላሞቹ በየቀኑ ከ150 እስከ 200 ሊትር ወተት የሚያገኝ ሲሆን አልተገኘም ከተባለ 100 ሊትር በየቀኑ እንደሚታለቡ ሲያውስ ከዚህ ወተት ለተፈናቃዮች ከ50 እስከ 75 ሊትር በየቀኑ በነጻ እንደሚሰጥ ይገልጻል።
ወተት ለቁርስ ቤት ተሸፈኑልኝ፣ እነሱ እንዲራቡ ጣርኩ። ከዛ ላሞቹ ከ200 ሊትር እስከ 150 ይታለባሉ። እስከ 100 በቃ አነሰ ቢባል 100 ሊትር ታገኛለህ በቀን። በ2008 ዓመተ ምህረት ከደሴ ከኮምበልሻ ከባህር ዳር የተፈናቀሉ ወገኖች ነበሩ። 45 ሰዎች በየቀኑ አንዳንድ ሊትር የቀዳማዊ ወያኔ ነዋሪዎች ሆኖ እዛ የተሰበሰቡ የእርዳታ ክፍሎች በአንዳንድ ሊትር ለሁለት ሶስት ወር ሙሉ የተቸገሩ ሰዎች እየሰጠው ነበር። ከዛ ሆኖም ቀጣይ ችግሩ አላለቀም። የኢትዮጵያና የትግራይ ሰራዊት ግጭት ተፈጠረ። እንደዚህ ሆኖ ሲጓዙ የተፈናቃይ የምዕራብ የሽሬ ሽራሮ የሁመራ ሁሉ ተፈናቃይ ወደ መቀሌ ገባ። ያን ተፈናቅሎ አሁን ሰው እጅ ወድቆ ልታይ ህሊናይም ሊቀበል አልቻለም። እንደዛ ሲያስብ ዝም ብዬ ሄጄ እዛ አስተባባሪው ነበረ እዚህ ችግረኞች ያሉ የታመሙ ወልዶ ትንንሽ ከአምስት አመት በታች ያዙ እናቶች ልጆች ያሉ ንገሩኝ እናት አባት የሌላቸው ጠፍቶ ሰው የሌላቸው ልጆችም አሉና ንገሩኝ እንደዚህ ሰምቼ ነው የመጣሁት ስላቸው 100 ሰው አመጡልኝ እንደዛ ሲያመጡልኝ እኔ ደግሞ በቀን 75 ሊትር 50 ሊትር እየሰጠው ከ2013 እስካሁን አላቋረጥ
ከዚህ በተጨማሪ የጤና ችግር እንዳለባቸው በሐኪሞች ተረጋግጦላቸው የህብረተሰብ ክፍል ያግዝ እንደሚገኝ ፍቃዱ እንዲህ ገልጸዋል።
ከአቅም በታች በሽታ የተሸከሙ ሰዎች አሉ። እነሱም ደግሞ ስታያቸው እንዲኖሩልህ እንዲይድኑልህ ያገርህ ዜጋ እንደመሆናቸው መጠን እንዲኖሩ ትፈልጋለህ። ኤችአይቪ የተያዘም አለ ለዚህ ቀን ያቋርጣል የማይባለው ለፍላጎት የሚጠጣ ወተት አሁን እንደዛም የሚዛን ማነስ ሆስፒታል መቀሌ ሆስፒታል ላይ ሰጡኝ በደብዳቤ አርጎ ቺን ልጅ ምንም ልናረጋት አንችልም መድኃኒትም የለም ብሎ ደብዳቤ ወዲ እኔ ላኩ እኛ ከዚህ ተሰምተን ነው የመጣናል ነው እሺ አልኳት እስካሁን እየጠጣች ነው።
ፍቃዱ በመጋቢት ወር 2013 ዓመተ ምህረት አካባቢ የጀመረውን እገዛ እስካሁን 2.5 ሚሊዮን መድረሱን ሲገልጥ ገና እንደሚቀጥልም ተናግሯል። ፍቃዱ ይህንን እገዛ ሲያደርግ በክራይ ቤት እንደሚገኝም ጨምረ ገልጸዋል።
ስለዚህ ምንም የለኝም የቤት ክራይ ነው ምኖረው ባለትዳር ነኝ የድርጅትም ክራይ ነው መኖሪያም ክራይ ነው ይሄ እናቴ ቤት ነው 2.5 ሚሊዮን ይሆናል። እኔ ማለት ይሄ ማለት ገና ነው ይሄም 10 ሚሊዮንም ሊደርስ ይችላል አይታወቅም። ትግራይ ነጻ እስከምትሆን ከድህነት ከመከራ ስራ እስከምትጀምር እንግስቃሴ እስከምትጀምር ነው ምለው ፕሮግራሙ ይሄ ደግሞ መቼ ነው አይታወቅምና እስከመጨረሻ መስጠት የእስራኤል ዋናው መነሳሻይ ነው።
ይህንን ሰናይ ተግባር ለማድረግ ያነሳሳው ነገር ሲጠየቅ ሰዎችን ማገዝ ሰው መሆን በቂ ነው በማለት እንዲህ ይላል።
ሰው እኮ እየጠፋ ነው እየራበው ነው እየታመመ ነው መድኃኒት በማጣት በራብ በመከራ በችግር በስትረስ እየታመመ እየሞተ ነው። ይሄን እየሞተ ያየ አንተ እንዴት አድርገህ መርጠህ ልትበላ ትችላለህ መርጠህ ልትተኛ ትችላለህ? ሰው ከሌለስ ይሄ ድርጅት የሚባል ይሄ ፋብሪካ የሚባል ምን ይዞ ነው ድርጅትና ፋብሪካ መሆን የሚችለው? እኔ ሰው ተርፎልኝ ብዙ ነገር ልሰራ ስለምፈልግ ነው ሰው መኖር ስላለበት ነው። እነዚህ ንጄ በኋላ የትግራይ ትልቅ የወተት ፋብሪካ ልትሆን ስትችል ሰው ይዘህ ነው ፋብሪካውን ስትተክልቆ ሰው ሲጠቀምልህ ነው። ሰው ከሌለ ምን ያርግልሃል ፋብሪካ ምን ያርግልሃል ከብቶች? እኔ ዋናው መፈልገው እኮ ህዝቡን ነው። ህዝቡን ካለ ሁሉ ነገር ማድረግ ትችላለህ። ህዝቡን ከሌለ ግን ምን ያርግልሃል መኖር ምን ያርግልሃል ፋብሪካ ምን ያርግልሃል ብር? ዋናው ሪሶርሱ ሰው ነው። እሱን ብዬ ስለማምን ነው።
በፍቃዱ እገዛ እየተደረገላቸው ካገኘኋቸው አስኳል ተስፋይ አንዷ ናት። አስኳል በሽተኛ ልጅ አላት። አስኳል ልጇን ከበሽታው እንዲድን እና እንቁላል በብዛት መጠቀም እንዳለበት ከሐኪሞች ስለተነገራት ይህንን ችግር ፍቃዱን ለማገዝ እንደረዳት ትናገራለች።
ችግሬ ልጄ በጣም አሞኝ ነበር። ህመሙ ቲቪቲ ህክምና ሄጄ ነበር። እንቁላልና ወተት መጠቀም አለበት ስለተዋልኩ ፍቃዱ ረዳኝ ማለት ነው። የሆነ ሰው ተሸግሬ ስላልኩ ከፍቃዱ ጋር አጋናኝ። ፍቃዱ በጣም ጥሩ ሰው ነው። በየቀኑ ወተት ይሰጠኛል። ጥሩ ውጤት አገኘው። በጣም ጥሩ ነው። ውጤቱስ በጣም ጥሩ ነው። ምሳሌ አንገቱ ወጥ ነበር ቀንሰዋል። ተኝቶ ነበር መንቀሳቀስ ጀምሯል። ጉልበቱ ጥሩ ሆነዋል። እኔ በጣም ደስ ብሎኛል። ፍቃዱስ በጣም እግዚአብሔር ይርዳል።
ሌላኛው የፍቃዱ ኃይሉ እገዛ ተጠቃሚ አሽመላሽ ቀለም ይባላል። አሽመላሽ የጤና ችግር እንዳለበትና ፍቃዱ በሚያድርግለት እገዛ ጤንነቱና ጉልበቱን እየተሻሻለ መሆኑን ይገልጻል።
ያው ፍቃዱ ለኛ የሚያግዘን ያው እንዳልኩ የአንድ ሰው ህይወት ለመዳን ብሎ የሚያግዘን ያለ አግኝቶ ሳይሆን ምን ከዛች ያለችው ተካፍዬ ከወንድሞቼ ተካፍዬ ልብላ ብሎ ነው እንጂ አግኝታለሁ ከህዙ በላይ ወይም ካለው በላይ አይደለም። እና ባለች ፈቃዱ ለኛ እንዳባታችን አርገንም ያው እንዳባት ያርገን በጣም ማየው ምን የኔ በሽታ ሁሉ አይቶ ተቸግሬ መሆን አይቶ ነው የሚያግዘኝ ያለው። ወተት በየቀኑ ግማሽ ሊትር ወተት ያግዘኛል ማለት እና ወተቱም ጥሩ ውጤት አምጥቶልኛል እስካሁን ያለው እና ለቀጣይም በዚህ እንዲቀጥልልን እንፈልገው። ሌሎችም ከፈቃድ መማር አለባቸው። ምክንያቱም ለአንድ ሰው አንድ ሀብታም ለአንድ ሰው እንኳን ቢያግዝ አለም የተቸገረ ሰው ቢያግዝ ጥሩ ነው።
ሁሉም የሰጠኝ ማብራሪያ እጅግ በጣም አመሰግናለሁ። አለም ፍስሐ ለአሜሪካ ሬዲዮ ከመቀለ።
ከአሜሪካ ድምፅ ዋሽንግተን ዲሲ የምትተላለፍላችሁ የሰኞ ምሽት የጋቢና ዘ መሰናዶ እዚህ ላይ ተጠናቀቀ። ስናስተናግዳችሁ የምሽነው ኤደን ገረመው መሰናዶን በመምራት ንጉሱ ታምሬ በቅንብሩ ነበርን። ሰላም ጤና ስጥልን። ደህና ደሩ።